የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚ
አድማጮቻችን እንደምሰምታችኋል ይያልን የተለመደውን የዘውትር ያክብሮት ሰላምታችንን ያስቀደምን የዛሬ መጋቢት 8 ቀን 2011 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የማርች 17 ቀን 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ ሁለት ወቅታዊ ጽሑፎችን እናስደምጣለን። የመጀመሪያው ጽሑፍ ለመሆኑ የትግራይ ግዛት ክፍሎች ውስጥ እነማን ነበሩ በሚል ርዕስ በፕሮፌሰር ኃይሌ ላሬቦ የቀረበ ሲሆን ሁለተኛው ጽሑፍ ደግሞ አማራ ሆይ ሰው እንስሳ ነው በሚል በበላይነህ አባተ የተጻፈ በመቀጠልም በአግራችን ግዚያዊ ሁኔታ ዙሪያ ካንድ እንግዳ ጋር ውይይት ይኖረናል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Yeah.
የታሪክ መዝገብ ለመሆኑ የትግራይ ግዛት ክፍሎች ውስጥ እነማን ነበሩ? በዶክተር ኃይሌ ላሬቦ። አንዳንድ የምዕራብ መንግስታት በአፍሪካ ቀንድ ላይ ባላቸው ጥቅምና ቀዝቃዛ ጦርነት በወለደው ፉክክር ተገፋፍተው በወያኔ ስም የሚጠራውን የድሮውን የትግራይ ነጻ አውጪ ግንባር በአጼ ምኒልክ ዙፋን ካስቀመጧቸው ጊዜ ጀምረው መሪዎቹ በስመ የብሔር ብሔረሰቦች ነጻነትና እኩልነት ከፍተኛ የአስተዳደር ክልል ለውጥ አድርገዋል። ከነዚህ ለውጦች መካከል ቀንደኛ ቦታ ይዞ የሚገኘው ኢትዮጵያን መሬት እነሱ ላመኑበት ዓላማና ዕቅድ በሚመቻቸው መንገድ ዘርማንዘርን መሠረትና መስፈርት ባደረገ መልኩ ሸንሽኖ በመከለል በዚህ መንገድ የተፈጠረው እያንዳንዱ ጎሳ ራሱን በራሱ እንዲያስተዳድር ማድረግ ነው። ኢትዮጵያ የምትባል አገር ከተፈጠረች ጀምሮ በልዩ ልዩ መልክና መንገድ በመወላለድና በመቀላቀል የተዋሃደውንና የተሳሰረውን ሕዝብ በዚህ ወያኔ በፈጠረው የምናብና የልብ ወለድ ምስል የአገሪቷን ሕዝብ መከፋፈሉ አነጋጋሪ ብቻ ሳይሆን አጨቃጫቂም ሆኗል ማለት ነው። ነገሩን በጣም አቅሎ ማየት ነው። እንደ እውነቱ ከሆነ ግን በተወሰኑት አካባቢዎች ወደ ታላቅ ሽብርና ጦርነትም መርቷል። ወያኔ እንደ አውሮፓ አቆጣጠር በ1960ዎቹና 70ዎቹ መካከል አብዛኛውን ዓለምንም ሆነ ኢትዮጵያን ያናውጥ የነበረ የወጣቱ ተማሪ እንቅስቃሴ ርዝራዥ መሆኑ መረሳት የለበትም። ይሁንና ወጣትነት በአዋቂነት ከዚያም በሽማግሌነት ሲተካ ገጠመኛቸው እየሰፋ ያስተሳሰብ ችሎታቸውም እየረቀቀና እየተሻሻለ ሄዶ ከነዚህ ወጣቶች አብዛኛዎቹ አሁን አድገውና በስለው ወደ ኋላ ተመልሰው ያኔ ይሰሩት የነበሩትን ድርጊቶች ሲመለከቱ አንዳንዶቻቸው ሲስቁበት፣ ሌሎቹ ሲጸጸቱበት ይታያል። ወያኔዎች ግን ለዚህ የታደሉ አይመስሉም። ከልጅነት እምነታቸውና ግትርነታቸው ፈቀቅም አላሉ። በቅዱስ መጽሐፍ አነጋገር እንደ ግብፃዊ ፈርዖን ልባቸው እንደ ደነደነ፣ አንገታቸው እንደ ገዘፈ፣ ርዕዮታቸው በቅዠትና በምናብ ዓለም እንደ ተሰቀለ ቀርቷል። ከዕድሜና ከትዝብት ማለትም ከገጠመኝ የሚመጣው የአእምሮና የአስተሳሰብ ብስለት ሳይጎበኛቸው ሕይወታቸው ወደ መጨረሻ እየቀረቡ ናቸው። ሥልጣናቸውን ያገኙት እንደ አብዛኛዎቹ አላንዳች እፍረት እንደሚወቅሷቸው የድሮዎቹ አጼዎች በጉልበትና በጦር ኃይል ሲሆን፣ ግን እንደነሱ ሕዝቡን በማስደሰትና ጥቅሙን በመጠበቅ የማስተዳደር ችሎታን ብቃትም ከቶ አላሳዩም ብቻ ሳይሆን አገሩን የብዝበዛና የወረራ ምድር እንጂ እንደ እናትና እንደ ትውልድ አገራቸው አድርገው አላዩትም ማለቱ ስህተት አይመስለኝም። ይህ ሁናቴ ግን ከፍተኛና ሰፋ ያለ የታሪክ የኅብረተሰባዊና የሥነ ልቦና ትንተናና ጥናት የሚፈልግ ራሱን የቻለ ርዕስ ስለሚፈልግ ለጊዜው አልፈዋለሁ። የዛሬ ጽሑፌ የሚያተኩረው ለብዙ ጊዜ አነታራኪ ሆኖ ቆይቶ አሁን ግን እየከፋ መጥቶ ወደ ጽኑ ጦርና ደም አፋሰስ ደረጃ ሊያደርስ የቀረበውን በትግራይና በኩታ ገጠም አገሮች በተለይም ጥንት በጌምድር አሁን ደግሞ ጎንደር ተብሎ በሚጠራው ግዛት መካከል በተፈጠረው ውዝግብ ላይ ነው። ሁላችንም እንደምናውቀው ነገሩ የተነሳው በወያኔዎች የሚመራው የኢትዮጵያ ሕዝብ ዲሞክራሲያዊ ግንባር መንግሥት የዘረጋው በዘር ማንዘር ላይ የተመሠረተ የክልል መንግሥት ሥርዓት ከማንኛውም ክልል ይበልጥ ትግራይን የሚበድል ሆኖ ስለተገኘ ይመስላል። ይህንን ለመረዳት ብዙም መመራመር አይጠይቅም። ገና ወጣት ልጅ ሳለሁ ዕድል ገጥሞኝ ወደ ኤርትራ ለትምህርት ሲሄድ በጣም የገረመኝና በጭንቅላቴ ውስጥ እስካሁን ተቀርጾ የቀረ ነገር ቢኖር እግሬ ትግራይን እንደነካ መሬቱ ከልክ በላይ ከመበላቱ የተነሳ ከድንጋይ ውጭ አፈር ማየት ብርቅ ነው። ሕዝቡ በጣም የሚደነቅ ጨዋና እጅግ በጣም በኢትዮጵያዊነቱ የሚኮራ ሆኖ ሳለ መሬቱ ግን አሳዛኝ ነበር። እርሻው የጠጠርና የአፈር ድብልቅ ጭንጫ መሬት ነው። ገና በልጅ እግርነቴም ቢሆን ይህ ምድር ነው ብዬ ምንድን ነው ብዬ ስጠይቅ እየተዘራ ያለ ማሳ ነው ሲሉኝ እጅግ ደነገጥኩኝ። እንዴት አባቱን እህል እዚህ መሬት ላይ ሊበቅል ይችላል ብዬ ላምን አልቻልኩም ነበር። በተደጋጋሚ በተለያየ ቦታ እንደ ተጻፈውና እንደ ተገለጠው ወያኔ ገና የሽምቅ ጦርነቱን ሲያካሄድ ያለመውና የጸነሰው ዓላማ ከኢትዮጵያ ነጻነቷን አግኝታ ሀብታምና ኃያል የሆነች የትግራይ መንግሥት መፍጠር ነው። ይህ ነገር እስካሁን ግቡን ባይመታም የወያኔ መሪዎች አሳቡ ስተት መሆኑና አሁን ግን እንደማይቀበሉት የገለጹትና የተናገሩት ነገር የለም። የረጅም ጊዜ ዓላማችን አይደለም ብለውም አልተናዘዙም። ይልቅስ የተያዙት በጦር ሜዳ ላይ የተነሰሱትን እቅድ በተግባር በማዋል ላይ መስሎ ይታያል። እቅዱም የሚከተለውን ይመስላል። በእነሱ አስተሳሰብ በኢትዮጵያ ታሪክ ውስጥ የትግራይ መልክዓ ምድር የተወሰነ ቅርጽና ይዘት ኑሮት አያውቅም። በየጊዜው ይቀያየር ነበር። ከመላ ጎደል ግን በምዕራብ ከሱዳን፣ በምስራቅ ከቀይ ባህር ሲካለል፣ በሰሜን በአሁኑ የኤርትራ መንግሥት ውስጥ የተቃለሉትን አብዛኞቹ አገሮች፣ በደቡብ ደግሞ አያሌውን የወሎን ክፍሎች ያካተተ ነበር ባዮች ናቸው። ከዚህም የተነሳ የትግራይን የተፈጥሮ ሀብትና የአፈር ድህነት ከወሎና ከቤጌ ምድር መሬቶች በመውሰድ ሊካሱ ፈለጉ። መንግሥት እንደመሆናቸው ሥልጣናቸውን በመጠቀም እንዳሉት መተግበር ጀመሩ። አንዳንድ የተማርና አዋቂዎች ነን ባዮች የአካባቢውን ምሁራንም የፈበረኩትን የታሪክ ማስረጃ በማቅረብ ድጋፋቸውን አበረከቱላቸው። እንደነዚህ እኔ ጥራዝ ነጠቅ በምላቸው የታሪክ ምሁራን አባባል በሰሜን በጌ ምድር በአሁኑ ቋንቋ ጎንደር የሚገኙ ወልቃይት፣ ጸገዴ፣ ጸለምትና ሌሎችም እነሱን የመሳሰሉ አገሮች በተለያዩ ጊዜ በትግራይ ገዢዎች አስተዳደር ስር ነበሩ በማለት ምስክርነታቸውን ሰጥተዋል። ሐቁ ግን እጅግ ከዚህ የራቀ ነው። በእጃችን ያሉት የታሪክ ሰነዶች የሚነግሩንም ሆነ አገሩን ያስተዳድሩት የነበሩት ገዢዎች የሚሰጡን ማስረጃዎች በፍጹም ይህንን አቋም አይደግፉም። ከውጭ አገር ጸሐፊዎች መካከል እንደ አውሮፓውያን አቆጣጠር በ1624 ዓመተ ምህረት ገደማ ወደ ኢትዮጵያ መጥቶ አገሩን ለረጅም ዓመታት ያህል ዙሮ የጎበኘው የፖርቱጋሉ የማኅበረ ኢየሱሳዊ ቄሳ አባ ማኑኤል ዳልሜይዳ የደጋው ኢትዮጵያ ወይንም የሐበሻ ታሪክ በተባለው መጽሐፉ የትግራይን ግዛት ርዝመትና ስፋት በመጠኑ ይገልጥልናል። እንዲሁም እንደ ኢሮፓውያን አቆጣጠር በ1624 ዓመተ ምህረት ኢትዮጵያ ሄዶ መቀመጫውን ትግራይን ውስጥ አድርጎ ለአስር ዓመታት ያህል በአገሩ የኖረው አባ ማኑኤል ባራዳስ የተባለው ሌላ ኢየሱሳዊ በኢትዮጵያ ስለ ትግራይና አስተዳድራዊ ዳግማዊ ሐተታ በሚለው ቅርታ ከነዚህ መካከል ብዙ ንትርክ የፈጠረው ዶክተር ገላውዲዮስ አርያ በኢሮፓውያን አቆጣጠር 16 የካቲት 2016 ማርች ቮይስ ኦፍ አሜሪካ ትግርኛ ፕሮግራም ላይ ወያኔ በሰሜን ጎንደር የሚያደርገውን የአስተዳደር ክልል የማኑኤል ባራዳስን ጽሑፍ አሳስቶ በመተርጎም የሰጠውን የቃለ መጠይቅ ድጋፍ ነው። የዚህ ጽሑፍ መጠነኛው ክፍል በሲኤፍ ቤኪንግሃም ኤንድ ጂደብሊው ሃንቲንግፎርድ ሳም ሪከርድስ ኦፍ ኢትዮጵያ 1593-1646 ለንደን ሃክሊ ሶሳይቲ 1954 በእንግሊዝኛ ተተርጉሟል ይላሉ። ይህ ጽሑፍ በኤልዛቤት ፌለር ተርጓሚነት በሪቻርድ ፓንክረስት አርታኢነት እንደ ኤሮፓን አቆጣጠር በ1996 በእንግሊዝኛ ታትሟል። ሙሉ ርስቱ ማኑኤል ባራዳስ ትራክታትስ መጽሐፉ የትግራይን ግዛት ክልልና ስፋት በደንብ አድርጎ ይተነትናል። ለናሙና ያህል የጠቀስኳቸውን የውጭውን አገር ማስረጃዎች እዚሁ አቁሜ ወደ አገር ቤት ብገሰግስ የነገሥታቱ ታሪኮች አሉ። እነሱን ደጋግሞ የሚነግሩን ከፖርቹጋሎቹ ማስረጃ የተለየ አይደለም። በእነዚህ መረጃዎች መሠረት የትግራይ የሹመት ወይንም የግዛት ክፍሎች በተናጠል ሲዘረዘሩ አክሱም ካለበት ትግሬ ከተባለው አውራጃ ራሱ፣ ቦራ፣ ሐውዜን፣ መንበርታ፣ ሰለዋ፣ ሰሃርት፣ ሰራዬ፣ ሰራዌ፣ ሽሬ፣ ተምቤን፣ ናግና፣ አበርጌሌ፣ አጋሜ፣ እንደርታ፣ አርብ፣ ዋጅራትና ገራልታ ናቸው። በጥንት እነዚህ ክፍለ ግዛቶች በየራሳቸው ሹም ሲተዳደሩ የመላው አገሩ የበላይ አስተዳዳሪ ሆኖ የሚታወቀው ትግሬ መኮንን በሚል ማዕረግ የሚጠራው ሹም ነው። በቀረው ከትግራይ ማዶ ባለው አሁን ኤርትራ በመባል በሚታወቀው አገር ውስጥ ያሉት ክፍለ አገሮች የበላይ አስተዳዳሪ ባሕረ ነጋሽ ነበር። ግን በ1580 ዓመተ ምሕረት ላይ ባሕረ ነጋሽ ይስሐቅ ምጽዋን ይቆጣጠር ከነበረው ከቱርክ መንግሥት ጋር ጎን ሆኖ በመሰለፍ ቢሸፍትና እናት አገሩን አብሮ ወግቶ ቢሸነፍ ግዛቱ ለትግሬ መኮንን ተሰጥቶ ቀረ። ይህም ሁናቴ ኢጣሊያን የድሮውን የባህር ነጋሽ ግዛት በጉልበት ወስዳ ኤርትራ ብላ አዲስም አውጥታ በቅኝ ግዛት እስከያዘችበት ጊዜ ድረስ አልተለወጠም። በኢትዮጵያ ማዕከላዊ መንግሥቱ በዘመነ መሳፍንት ወድቆ ከነበረበት መልሶ በሦስት ነገሥታት ወይም አጼዎች አጼ ቴዎድሮስ፣ ዮሐንስ፣ ሚኒሊክ ጥረት በዘመናዊ መልኩ ከተቋቋመ በኋላም ቢሆን ይህ የአስተዳደር ክልል አልተቀየረም። በአጼ ኃይለ ሥላሴም ዘመን የትግራይ ክልል በምዕራብ ከተከዜ ወንዝ በደቡብ ካላማጣ የማይሻገር እንደነበር በጊዜው ጠቅላይ ግዛቱን የበላይ ሹም ሆነው ያስተዳድሩ የነበሩት ልዑል ራስ መንገሻ ስዩም ለአሜሪካ የሬዲዮ ድምፅ ቮይስ ኦፍ አሜሪካ በሰጡት መጠይቅ በይፋ በማያወላውል መንገድ ገልጠውታል። እንግዲህ የሰሜን ጎንደር ሆነ የወሎ ክፍለ ሀገሮች የትግራይ ግዛት ክፍል ሆነው የሚገኙት በወያኔ መሪዎች ጭንቅላትና እነሱ በተጠናወታቸው ልማዳቸው መሠረት በቅርቡ በፈበረኩት ልብ ወለድ ታሪክ ብቻ ነው ማለት ይቻላል። አፈ ታሪክም ሆነ የጽሑፍ ማስረጃዎች ግን በምንም መልክ አይደገፉም።
ስሙ ቢሆንብ የቃላት የክኘት የከንፈር ማሞሻ የዜማ የዜማ ያሰቤ መነሻ መድረሻ መነሻ መድረሻ መነሻ ዓለሜ ነው ለኔ እሱማ ለኔ እሱማ የትፋሽ የዜማ አውቀው ቢያሳውቁ
አማራ ሆይ ሰው እንስሳ ነው። በላይነህ አባተ እግዚአብሔርም ሰውን በመልካችን እንደ ምሳኤያችን እንፍጠር አለና እግዚአብሔር ሰውን በመልኩ ፈጠረው። ዘፍጥረት 1 ምዕራፍ 26 እና 27 ይህ መለኮታዊ ቃል አማራ ከ60 ሺህ ዘመናት በላይ ኑሮህን የመራህበት ቃል ነው። በዚህ ቃል መሰረትም ሁለት እጅ ሁለት እግር 32 ጥርስና እሚናገር ምላስ ያለውን ሁሉ እንደ ሰው በመቁጠርና በሰው አካልም እግዚአብሔር አለ ይያልክ ለብዙ ሺህ ዓመታት ላደጋ ስትጋለጥ ኖርሃል። በዚህ ዓለምን ሰይጣን በሚያስተዳድርበት ዘመን ሳይቀር ሰውን እግዚአብሔር በአምሳሉ ፈጠረው ይያልክ እንደ ዕብራውያን የመሰደድና እንደ አረማውያን የመጥፋት አደጋ ተደቅኖብሃል። ተንኮልና ደባሸርቦ የመጣውን ሰው መሳይ ፍጡር ሁሉ የእግዚአብሔር እንግዳ እየመሰለ ለለበጣ ቤት ለምቦሳ ሲለ እምቦሳ ስር ይያልክ ተቀብለህ ምርጥ ምርጡን ያበላህና ካልጋህ ያስተኛህ ያሳደርከው እንግዳ ሲያሰቃይህና ጦርነት ሲከፍትብህ ኖርሃል። ጦርነት ከፍቶብህ ያስጨነቀው ጣሊያን በማርያም ይያለው ይያለ ማተብህን እንደ ድክመት ቆጥሮ ሊያታልልህ ሞክሯል። እንደ ጣሊያን ሁሉ የጣሊያን ትርጁማንና እንቁላል ቀቃይ ልጆች ይህንን መልኮታዊ ባህልህን እንደ ድክመት ቆጥረው ከቤትህ እየበሉና እያደሩ አንዳንድ የተረገሙ ልጆችህን በሆዳቸው ገዝተው አንተን የሚጠልፍ ወጥመድ ዘርግተው ዛሬ ካለህበት መቀመጥ ዶለውልሃል መቀመቅ ዶለውሃል። በእንግድነት ተቀብለህ ከምግብህ ከመጠጥህና ከጥበብህ ያካፈልካቸው ኡርጉሞች በአያቶችህ ደም በከበረችው አገርህ ሰፋሪን አባር እያሉ የጎዳና ተዳዳሪ አድርገውሃል። አማራ ሆይ በምድር ያለው ሕዝብ እግዚአብሔር በአምሳሉ የፈጠረው ቢሆን ኖሮ እንኳን ክልል የአገርና የአህጉርስ ድንበር ይኖር ነበር ወይ? ዛሬም ሰውን ሁሉ እግዚአብሔር በአምሳሉ ፈጠረው በሚል ፍች የሌለ ህልም እየዳከርክ ነው ወይ? እግዚአብሔር አይምሮ የሰጠን ሰው የሆነውን ሰው ታልሆነው። ክፉን ከደጉ እንድንለይ አይደለምን ወይ? እና ይህ የሰላሳ ዓመታት መከራህም እግዚአብሔር በአምሳሉ ያልፈጠራቸው ሰዎች እንዳሉ አላስተማረህም ወይ? የአማራና ኦርቶዶክስ ቋንጃ ተሰብሯል የሚል አርመን ያጋንንት እንጂ እግዚአብሔር ይፈጥራል ወይ? በበደኖ ባለቤቷን ገለውና 13 ልጆቿ ያሉ የ49 ዓመት እናትን ተሰልፎ በየተራ የሚደፍሩ ከ50 በላይ ታጣቂዎች እግዚአብሔር ይፈጥራል ወይ? ልጆችህን ከነነፍሳቸው ከፈላ ወደ ቀዝቃዛ ውሃ እየከተተ እንደ ዶሮ የሚገሸልጥ በብልታቸው የሞላ ኮዳ ያንጠለጠለ እግዚአብሔር የፈቀደውን ዘር እንደ ኩራዝ የሚያጠፋ አይናቸው እያየ ህብለ ሰረሰራቸውን እየቆረጠ ሽባ የሚያደርግና አግሪን የሚቆርጥ በቁማቸው አይናቸውን መንቅሮ እንደ ድንች የሚያወጣ ጭራቅ ዲያብሎስ እንጂ እግዚአብሔር ይፈጥራል ወይ? ቤታቸውን ግሬደር እንደ ቋጥኝ ፈንቅለው ሴት ልጆችን እንደ ፈረስ ከመስክ እንዲወልዱ የሚያደርጉ አውሬዎች ሰይጣን እንጂ እግዚአብሔር ይፈጥራል ወይ? ቅዱስ መጽሐፍ እንደሚለው እግዚአብሔር ሰውን የፈጠረው በአምሳሉ ነው። እግዚአብሔር ሰውን በአምሳሉ ፈጠረው። ውስጠ ወይራው ሲገለጥ በእግዚአብሔር አምሳል ያልተፈጠረ ፍጡር ሰው አይደለም ማለት ነው። አማራ ችግርህ በእግዚአብሔር አምሳል ያልተፈጠረን ፍጡር እንደ ሰው መቁጠርህ ነው። የመከራ ሁሉ መንስኤው በእግዚአብሔር አምሳል የተፈጠረውን ሰው በዲያብሎስ አምሳል ከተፈጠረው ሰው መለየት አለመቻልህ ነው። እግዚአብሔር የፈጠረውን ሰው ዲያብሎስ ከፈጠረው ሰው መለየት ከቻልክ ዕዳው ላንተ ገብስ እንደሆነ ቱርክም ግብፅም ጣሊያንም የሚያውቁት ነው። ዲያብሎስ በአምሳሉ የሠራው ሰው ጉልበት ሲያገኝ በመንጋጋው ሰው የሚግጥ አውሬ፣ ጉልበት ሲያጣ ደግሞ በፊት ጥርሱ ሳር የሚግጥ እንስሳ ነው። ሳይንስም ሰውን የሚያውቀው በእንስሳነቱ ነው። የሳይንሱ ሰው እንደ ጅብ ካሉ እንስሳት የሚለየው ለሕሊናና ለይሉኝታ የሚታዘዝ ዕውቀትና ጥበብ ስላለው ነው። ሕሊናና ይሉኝታ የሌለው ሰው ሲጎለብት አውሬ፣ ሲደክም ከብት የሚሆን እንስሳ ነው። አማራ ሆይ እየኖርክ ያለኸው ይህ ሲጠግብ አውሬ ሲደክም ደግሞ ከብት የሚሆን እንስሳ በሚገዛት ዓለም ውስጥ ነው። በዚች ዲያብሎስ በአምሳሉ በሠራው አውሬ በሚቈጣጠራት ዓለም እግዚአብሔር በአምሳሉ የሠራው ሰው ሆኖ መገኘት የሚጠቅምህ ምናልባትም በሰማይ ቤት ብቻ ነው። ይህ አጉል ብፅዕና በምድር የሚያስከትለው መጥፋት ነው። በዚህ አጉል ብፅዕና ተሸፍነህ ዲያብሎስ በአምሳሉ የሠራውን ሁሉ እንደ ሰው መቁጠር ከቀጠልክ እንደ ጀመርከው ሳስተህ እንደ በራ ማለቀህ ነው። አማራ ሆይ ተማለቅ የምትተርፈው ዓለም በዲያብሎስ አምላክነትና በአውሬዎች አዳኝነት የምትገዛ መሆኗን ተገንዝበህ ዲያብሎስን በጸበል አውሬንም በነፍጥ ተመከትክ ብቻ ነው። አውሬ አፉን እንደ ሰማይ ቦርግዶ አቀንጣጤውን እንደ ጦር አስልቶ ጥፍሩን እንደ ወስፊያ ሽሎ ከጭራቅ ከፍቶ ሲመጣብህ በውይይት በምክክር በርቅና በፍቅር ለመመለስ መጃጃል ፈጣሪንም መፈታተን ነው። ፈጣሪ ለባብ እንዳዘዘው ከአውሬ መግባባት የምትችለው አውሬ በሚገባው ቋንቋ ብቻ ነው። አማራ ሆይ ድክመትህን ደጋግመህ አጤ ነው። ትልቁ ድክመትህ እግዚአብሔር ሰውን በአምሳሉ ፈጠረው እያልክ እግዚአብሔር የፈጠረውን ሰው ዲያብሎስ ከፈጠረው ሰው አለመለየትህ ነው። ይህ ድክመትህ የሚጠገነው እግዚአብሔር የፈጠረውን ሰው ዲያብሎስ ከፈጠረው ሰው ለመለየት ዐይንህን እንደ ባውዛ ያበራህ ዕለት ነው። ድክመትህን ጠግነህ እንደ ዕብራውያን ከመሰደድ እንደ አረማውያንም ከመጥፋት የምትድነው ዲያብሎሶቹ ቿ አርገህ በጸበል ስታጠፈንገው አውሬንም ዘራፍ ብለህ በሚገባው ቋንቋ ሰምና ወርቅ ስታናግረው ነው። አማራ ሆይ አትዘንጋ። የዛሬ ሰው ሲጎለብት በመንጋጋው ሰው የሚግጥ አውሬ፣ ሲደክም ደግሞ በፊት ጥርሱ ሳር የሚግጥ እንስሳ ነው። ሲጠቃለል የዛሬ ሰው በእግዚአብሔር አምሳል ያልተፈጠረ እንስሳ ነው። ሕልውናህና ክብርህ የሚከበረውም ይህንን ከተገነዘብክ ነው። አመሰግናለሁ። መጋቢት 2011 ዓ.ም።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን የጥያቄና መልስ ጊዜ ነው። ዛሬ እንግዳችን አቶ መኮንን ደያሞ ይባላሉ። አቶ መኮንን ደያሞ የህግ ባለሙያ ናቸው። አቶ መኮንን በኢትዮጵያ ውስጥ ስርነቀልና መሰረታዊ ለውጥ መደረግ አለበት ማለትም ስለ ህገ መንግስትና ስምርክቶ ከፍተኛ የሀገር ኃላፊነት ድርሻ ለመወጣት የረቂቅ ሐሳብ ያቀረቡ ምሁር ናቸው። ይሄንን ቋንቋ ተኮር ፌደራሊዝም ህዝብን ለማፈናቀልና የዘር ማጽዳት እርምጃ እንዲወሰድ ለአንድና ለሁለት ጎሳዎች የፈቀደ አራዊት ህገ መንግስት ስልጣኔ ስብናና ዲሞክራሲያዊ ይታ በሚገራው ለመተካት እንዲቻል ፈለጉን ያሳዩ ናቸው። የጽንሰ ሐሳብ ለንባብ ካበቁበት ጊዜ ጀምሮ በሶሻል ሚዲያዎች የነቃ ተሳትፎ ያደርጋሉ። የኢትዮጵያነት ሬዲዮ ባለፈው ጥቅምት ወር በእንግሊዝኛ ተቀርባቸው የጎሳ ፌደራሊዝም ለምን መወገድ እንዳለበት ትምህርታዊ ማብራሪያ መስጠታቸው ይታወሳል። በዛሬው ምለት የንጉዳይና በሌሎች ተያዥነት ባላቸው ኢትዮጵያን ነክ የሆኑ ጥያቄዎችን አነሳላቸዋለን። አሁን አቶ መኮንን በመስመር ላይ ናቸው። ጠናስተኛ አቶ መኮንን ደያሞ ይስማውታል።
ጠናስተልኝ ይስማኛል። ሰላም ብያለሁ።
እሺ ጠናስተልኝ አቶ መኮንን ደያሞ በኢትዮጵያነት ሬዲዮ ለቃለ መጠይቅ ባቀረብንልዎት ጥያቄ መሰረት በሰዓቱ መገኘቶ ባርመጮቻችን በኢትዮጵያነት ሬዲዮ ዝግጅት ክፍል እንደማራሲ ስም እስከን ያቀረቡ ወደ ጥያቄዎቹ ወስዶታለሁኝ። እንግዲህ ያው በዚህ በተለያየ ጊዜ ጠይቀውት በፈቃደኛ የሆነ መቅረቡን ቅድሚያ መስከናን ያቀረብኩኝ እስቲ ወደዚህ ህገ መንግስቱን ከመንተና አስመልክቶ አንጥ ያቄ ለሰንዘር የጸረ ህዝብና ሀገር አፍራሽ ሆነው ክልላዊ መንግስት መዋቅርና ህገ መንግስቱ ያው ልቅት ጠሪ ለመሆኑ ባላለፉት 28 አመታት በግልጽ ታይቷል። አዲስ ጠቅላይ ሚኒስትር ኢትዮጵያን እየናጣት ያሉት ችግሮች ለመቅረፍ ስርነቀል ለውጥ ያመጣሉ ተብሎ የተሰጣቸው ተስፋ ማጨለመውታል። አገር የማዳንና የመረጋጋት ሰላም እንዲኖር ከሚታገሉት አንዱ ሆነውትና ለዚህም ማሳያው አዲስ ህገ መንግስት ንድፈ ሐሳብ ማቅረቡ ይታወሳል። ለመልከታቸው ማቅረባል ራሳቸው ለጠቅላይ ሚኒስትር ዶክተር አብይ አሜሪካ የሚገኙ በመጡበት ጊዜ መንሶታ ይመስለኛል ይሄንን ረቂቅ ሐሳብ መስጠተው ይታወሳልና እስቲ ይሄ ጥያቄ አሁንም ለምን ነው በሄራይ አጀንዳ ያልሆነው? ተቃዋሚዎቻችንም ይሄንን ነገር ሲያስተጋባ ይታዩምና ምንድን ነው ችግሩ ብለ ያስባሉ? ይሄንን አገይቷን ችግሩ ሲከተታት ህገ መንግስት ለምንድን ነው እንዲለወጥ ጥያቄ የማይቀርበው? እሳቸውም ግንዛቤ የሚያወሱ ለምንድን ነው ይላሉ። እስቲ እችን የመነሻ እናርግና ውይይቱን እንቀጥላለን።
እሺ ስለራስም ለመግለጽ ፈልጌ ነበር ግን ቢሆንም ከጭንቅ የተወለደ ነገር ነው። እኔ የህግ ሎየር አይደለሁም። ሎየሮች ወደ ህግ ትምህርት ቤት ወይም ወደ ሎ ስኩል የሚሄዱት ህግን ለመተርጎም እንጂ ያለውን ህግ ለመተርጎም እንጂ ህግ ለመጻፍ አይደለም። ስለዚህ እኔ ሎየርም አይደለሁም፣ ግን በመጀመሪያ ዲግሪም ፓብሊክ ሄልዝ ነው። ቀጥሎ ማስተርስ ደረጃም ፓብሊክ ሄልዝ ነው። ግን ይሄ ሁሉ ስለ ሰው ልጅ ሰላም ነው የተማርኩት። እና አሁን በጠየቀኝ ጥያቄ መሰረት ብሔራዊ አጀንዳ፣ የህግ በላይነት ጉዳይ ብሔራዊ አጀንዳ ለምን አልሆነም ነው አይደል ያልከኝ?
አዎ ልክ ነው።
አዎ ይሄ ቁልፍ ነው። የህግ በላይነት የኢትዮጵያ ህዝብ ብሔራዊ አጀንዳ አድርጎ መነጋገርን ትቶ ለምንድን ነው ሌላ ችግር ብቻ እያወራን ከጊዜ ወደ ጊዜ ለ28 አመት ሙሉ የተሰቃየ ነው ለምንድን ነው ቢባል፣ ሶስት ችግሮች አሉ። ይሄ የኢትዮጵያ ህዝብ ብሔራዊ አጀንዳ አድርጎ እንዳይነሳ የከለከሉ ሶስት ችግሮች አሉ። እነዚህ ሶስቱ ችግሮች ሁለት ቀይ መስመሮች እና የህዝቡ ሶስተኛው ደግሞ አንደኛ ሁለት ቀይ መስመሮች ናቸው። ሶስተኛው ደግሞ የህዝቡ ንቃተ ህሊና ማነስ ችግር ነው። ሶስተኛው ደግሞ የማን ፓወር ኃይል ወይም ሶሊዳሪቲ እና ፖለቲካ ለይቶ ያለማወቅ ችግር ነው። እና ሁለቱ ቀይ መስመሮች የሚባሉት ስልጣን ለምሳሌ በአጋጣሚ ስልጣንን የተረከቡ ሶስት የወንበደ ቡድኖች ነበሩ። በ1991 ዓመተ ምህረት ላይ በአጋጣሚ በአሜሪካ በእንግሊዝ እና በሌሎች የጸረ ደርግ መንግስታት አማካይነት በተለይ በአሜሪካ አማካይነት ስልጣንን የተረከበው የሀገራችን ኢትዮጵያን ስልጣን የተረከበው በሽግግር መንግስት መልክ የተረከበው አንደኛ TPLF ሁለተኛ ሻቢያ ሶስተኛ ኦነግ ናቸው ስልጣንን የሀገራችንን ስልጣን በሽግግር በዋናነት ተተረከቡ እነዚህ ሶስቱ ናቸው። እነዚህ ስልጣኑን ከተረከቡ በኋላ አንደኛ ቀይ መስመር ነው ያሰመሩት ምንድነው ስልጣንን በሽግግር መልክ ከተረከቡ በኋላ ይሄንን የሽግግር መዋቅር ወደ ዋና ወደ ቋሚ ከማድረግ ይልቅ ወዲያውኑ በአስር ወር ውስጥ እንደ ማንኛውም እንደ ሌላ አገር በአስር ወር ውስጥ ናሽናል ሬፈረንደም ፎር ኒው ካንስቲትዩሽን ህዝቡን አማክሮ በህዝብ ጽፎ በህዝብ አድርጎ የህግ በላይነት በአገር ላይ ማስቀመጥ እና ህዝቡ መሪውን እንዲመርጥ ማድረግ ነበረባቸው እና አሁን በዛ ፋንታ ስልጣኑ አሁን ይሄ ሽግግር መንግስት ያቋቋም ነው ሽግግር መዋቅሩ ከእጃችን እንዳይወጣ በማለት ቀይ መስመር ስሎ ህዝቡ ምንም አይነት የህግ በላይነት እንዳይጽፍም እንዳያጠርቅም ምንም ሳያደርግ ህዝቡን በክልል ከፋፍሎ ራሳቸው እርስ በርሳቸው ተጣልቶ ያለ አንዳች ቅድመ ሁኔታ መጀመሪያ ኤርትራን ከአገራችን እንድትወጣ አድርገዋል። ሁለተኛ TPLF የበላይነቱን ይዞ ኦነግንም ከውስጣቸው አባሮ ለ28 ዓመት ሙሉ ኦነግ ማኖ TPLF የበላይነት ይዞ አገሪቷን ሲዘርፍ ህዝባችንን ሲያሰቃይ ሲገል እስከ ዛሬ ለ28 ከጠገበ በኋላ አሁን መጨረሻ ላይ ለሶስተኛ አጋራቸው ለኦነግ አሳልፎ አሁንም ያንኑ ሽግግር መንግስት ህግ ነው አሳልፎ የሰጠው ብሉ ቡክ ይባላል። ያ ብሉ ቡኩን አሁን ለኦነግ ነው አሳልፎ የሰጡት እና ኦነግ አዲስ አበባ ገብቶ አገሪቷን እንዲረከብ በዘዴ ዶክተር አብይ ህዝቡን በዘዴ በማታለል ማለት ይቻላል መላው ተቃዋሚዎች በሙሉ ኢትዮጵያ ግቡ ተብሎ ያ ማለት ኦነግ ከውጪ ወደ አዲስ አበባ እንዲገባ የተደረገው ዘዴ ኦነግን በዋናነት አስገብቶ አሁን ኦነግና በአጠቃላይ የኦሮሞ ድርጅቶች በሙሉ አንድ ላይ መርጅ አድርጎ ኦዜፓ ፈጥሮ አሁን ራሳቸው ያንኑ የሽግግር ከዛሬ 28 ዓመት በፊት የተጻፈው የሽግግር ብሉ ቡኩን ተረክቦ ያንን እንደ ህግ መንግስት ወይም የህግ በላይነት አድርጎ ያ አሁንም እንዲከበር በማለት ህዝቡን ረግጦ አሁን በሱ እንዲቀጥሉ እያደረጉ ናቸው። ያ እንግዲህ መጀመሪያ ቀይ መስመር ነው። ወደ ህዝቡ የህግ በላይነት እድል እንዳገኝ እንዴት አድርጎ በዘዴ በአፈና ከሽግግር ወደ ሽግግር ከታምራት ላይኔ ማለፍ የሌለበት ማለት ነው። ቀዩ መስመር ማነው ያ የመጀመሪያ ሽግግር ከታምራት ላይኔ ማለፍ አልነበረበትም። ያ ብሉቡ ከዛ መለስ ዜናዊ ይኸውና 25 በላይ እሱ ደግሞ ይዛዜ ለኃይለማርያም ተሰጠ። ያ ብሉ ቡክ እንደገና አሁን ለአብይም የተሻጋገረው ያ አብይ ማለት ለኦነግ ማለት ነው። የኦነግ መንግስት አሁን አዲስ አበባ እንዲቆጣጠር ተደርጎ አሁን ድራማ እየተሰራ ያለው የኦነግ ድርጅት እንዴት አድርጎ አገሪቷን እንዲያዘ ነው። እና አንዱ ቀዩ መስመር ህዝባችን የህግ በላይነት ብሔራዊ አጀንዳ አድርጎ እንዳይነሳ ይዞ ያለው እነሱ ናቸው። ሁለተኛው ቀይ መስመር አሁንም ህዝባችን ብሔራዊ አጀንዳ የህግ በላይነት አድርጎ እንዳይነሳ የከለከለው ከመቶ በላይ የሚደርሱ የፖለቲካ ድርጅቶች ናቸው። እነሱ ምንድን ያደረጉት ሲነሱ ብሔራዊ የህግ በላይነት አጀንዳ አይደለም ይዞ ህዝብ የተነሱት ህዝቡ በተቻለ መጠን ልክ ያኔ አሜሪካ ወያኔን እንዳስገባ አይነት አጋጣሚ ጊዜ እየጠበቁ የህዝቡን መከራ የህዝቡን ፈተና በጊዜ እንዲቆም አላደረጉም። ብሔራዊ አጀንዳም አድርጎ ህዝቡ እንዲነሳ አላደረጉም። ዝም ብሎ ከወያኔ ጋር የኋላ ኋላ እየተከተሉ ህዝቡን ሲሰቃይ ሀገራችን ይሄ መከራ ላይ ሲወርድ ሲሰደድ ሲሞት እና ሲታሰር ሲገረፍ ምንም አይነት አጀንዳ ብሔራዊ አጀንዳ አድርጎ የፖለቲካ ድርጅቶች ያለመነሳታቸው ሁለተኛ ቀይ መስመር ነው። ይሄ አፈና እንግዲህ ህዝቡ በመሀከል እየተሰቃየ ነው። ይሄ እድል ህዝቡ አልተሰጠም። ፖለቲካ ድርጅቶችም ሁለተኛ ቀይ መስመር አድርጎ ህዝቡን በመከፋፈል እነሱም የራሳቸውን ቲፎዞ በማበጀት ፖለቲካ እንሰራለን ይላሉ እንጂ ወደ ብሔራዊ አጀንዳ የህግ በላይነት ጥያቄ ላይ ህዝቡ እንዲቀርብ አላደረጉ። ስለዚህ ነው አንዱ ትልቁ ቁልፍ ህዝባችን መሰቃየት፣ በማዕከል ሀገራችን ወደ መጥፋት መድረስ። እነዚህ ሶስቱ ወንበዴ ቡድኖች ሻቢያም የፈለገውን ገንጥሎ ይዞ ሄዷል። ቲፒኤልኤፍ ግን በሀገራችን ማዕከል ቆይቶ ሲዘርፍ ሲያሰቃይ ዛሬ እስከጠገበና ኦነግን ጠርቶ እስካስገባ ቀን ድረስ እሱ አድቫንቴጅ አግኝተዋል። አሁን በሶስተኛ ደረጃ የገባው ኦነግ በዜጋ ሌላ ሁሉ ግንቦት ሰባት ማንም ይግባ የተባለው ያ አስሚሌሽን ነው። በተንኮል ኦነግ አዲስ አበባ እንዲገባ የተደረገ ዘዴ እንጂ ለግንቦት ሰባትም ለሌሎችም አድቫንቴጅ ለመስጠት አይደል። ዶክተር አብይ በኩል የተጠቀሙት ኦነግ አዲስ አበባ እንዲይዝና የኦሮሞ ብሔርተኝነት የበላይነት እንዲቀጥል የተደረገ ፕላን አስሚሌሽን ነው እና በዛ አይነት አሁን የኢትዮጵያ ህዝብ የህግ በላይነት ብሔራዊ አጀንዳ አድርጎ እንዳይነሳ አሁን የኦነጋዊ መንግስት እያቋቋመ ያለው ኦዴፓ የተባለው በዶክተር አብይ የሚመራው መንግስት ይህንን ህግ በላይነት ያ የሽግግሩ ብሉ ቡክ አሁንም ቢሆን ከእንግዲህ ወዲህ በሱ ምንም አይነት አንደራደርም፣ እንደገና ፌዴራሊዝምንም ብሎም ይጠራል እና በዚህ አይነት ነው ህዝቡ አሁን ረግጦ ለመቀጠል እየተዘጋጁ ያሉት። ይሄ ነው እንደውም በቅርቡ አሁን በ14 ባለፈው ከዛሬ 5 ቀን በፊት ኦልሬዲ መግለጫ ሰጥቷል። የአዲስ አበባ የሀገራችን ዋና ከተማ የመላ ኢትዮጵያ ህዝብ ኢንቨስትመንት የሆነው ዋና ከተማ የኦሮሞ ነው እና በዚህ ዋጋ የሚያስከፍለንን ሁሉ ዋጋ እንከፍላለን የኦሮሞ ነው ብሎ በዶክተር አብይ የሚመራው ኦነጋዊ መንግስት መግለጫ ሁሉ አውጥቶ እንኳን የህግ በላይነት ብሔራዊ አጀንዳ ማድረግ ይቅርና አሁንም ለብሉ ቡክ ተንበርከኩ እያለ ነው። ብሔራዊ አጀንዳ እንዳይሆን የተከለከለበት በዚህ በሁለት ቀይ መስመሮች መካከል እየተሰቃየ ያለው ህዝብ እድል ባለማግኘቱ ነው እና ለዚህ ደግሞ ወሳኝ የሆኑትን ፖይንቶች ወደኋላ እንነጋገራለን።
በጣም ጥሩ አቶ መኮንን፣ በእጅግ በጣም ጥሩ ተለቅ አድርገው ነው ሄዱበት። ስለዚህ ቅብብሎች ነው ያለው ማለት ነው። ካንዱ የጎጠኛ ድርጅት ወደ አንዱ ያለ እየተሸጋገረ ነው ማለት ነው ስልጣን። በጥሩ ሁኔታ ነው የገለጹት። አድማጮቻችን ግን ሰፊ ግንዛቤ አግኝተዋል ብለን እንገምታለን። እቺ ቀደም ብለው ያነሱት ይሄንን ባሰሞኑን በዚህ በተቃዋሚዎችን ሰብስበው በዚህ የቃል ኪዳን ሰነድ ፊርማ ላይም ይሄንን አረጋግጠዋል ዶክተር አብይ። የህገ መንግስት አለውትም እንደውም ጥያቄው ከአንድ ነገር ነው የሚወጣው ብለው ወደ አንድ ነገር ወርውረውታል። ሌሎቹ ግን ተቃዋሚ ድርጅቶች ድሮ ሲታገሉ የነበረው እንግዲህ የስም ተቃዋሚ መመላቸው ህገ መንግስት ይለወጥ፣ አገሪቷ ጎሳ ፌዴራሊዝም መዋቅር ይለወጥ እያሉ ሲጮሁ ነበርና አዲስ አበባ ግን ከገቡ በኋላ ወደ ዶክተር አብይ ኪስ የገቡ ይመስላልና ይሄም አንድ አሳዛኝ ባገቷ ላይ ደረሰው ድቀት ነው። እስቲ ወደ ሁለተኛው ጥያቄ ተያዥነት ያላቸው ናቸው ያለውን ጥያቄ እንግዲህ ይሄ ሁኔታ ካለ መቻቻል፣ መተባበርና የአንድ ሀገር ህዝብ ሆኖ ነው የመኖር ሉዓላዊነቱም የተጠበቀ አድርጎ ለተክሉድ ማሸጋገር የማይታሰብ ነው ማለት ነውና ይሄም ሆኖ ይሄንን ያደረጓቸውን ገለጻዎችም አድርገን በምን መልኩ ነው ይሻሻል ብለስ ምን ጠይቅ ምንድነው መደረግ ያለበት ይሄን ነገር መሻሻል አለበት የሚለውን ነገር አንስቶ የሚታገል ጥያቄውን አንስቶ ብሔራዊ አጀንዳ ለማድረግ የሚነሳ ኃይል ቢኖር ምን ጥያቄ ነው ማስቀደም ያለበት ወይንም ምን አይነት አሳሰብ ነው መቅደም ያለበት? ብዙዎች የሚሉት በመፍትሄ ደረጃ ይሄ ቋንቋ ተኮር ፌዴራሊዝም ኢትዮጵያን የበለጠ ስለሚያጠፋት የክፍለ ሀገር አቀራረጽ ለየት ባለ ሁኔታ እንዲኖር ነው። እና ሶስት ከቀደም ባለው ጊዜ ከሰጧቸው የመፍትሄ ሐሳቦች ተነስተው ምንድነው መፍትሄ ተብሎ መጠቀስ ያለበት በትግል ውስጥ ተቃዋሚ ኃይሎች ይዘው መነሳት ያለባቸው?
አዎ መፍትሄው አንድ ብቻ ነው። መፍትሄ የሚሆነው አንድ ብቻ ነው። ይሄም ፌዴራሊዝም አሁን ለምሳሌ federalism formula ነው። አሁን እነሱ የኢትዮጵያ ላይ ያለው የግዛዊ ሽግግር መንግስት መዋቅር federalism አይደለም። federalism ዓለም በሁለት ህግ አይነት ነው የሚተዳደረው። አንደኛ federalism ነው፣ ሁለተኛ centralism ነው። የህግ በላይነት በዓለም ላይ ያለው በዚህ ፕላኔት ላይ ያለው centralism እና federalism ነው። ፌዴራሊዝም ነው የሚሉት እነሱ ውሸት ነው። ፌዴራሊዝም ጫፍም የለውም። አንደኛ ኤትኒክ ፌዴራሊዝም ነው እነሱ አሁን ያደረገ፣ ቋንቋን መሰረት ያደረገ፣ ዘርን መሰረት ልክ ቋንቋን መሰረት ባደረገ ዘር መከፋፈል። ያ በፌዴራሊዝም ህግ ውስጥ የለም። በምንም አይነት አምር ፌዴራሊዝም ቋንቋን መሰረት ያደረገ አገሪቷ ላይ ድንበር የፈጠረ ህዝብን የከፋፈለ እና ክልል ማለት በአገሪቷ ላይ ድንበር መፍጠር ማለት ነው። የአስተዳደር ምልክት አይደለም። ስለዚህ የፌዴራሊዝም ፎርሙላም አይደለም እሱ። አሁን እነሱ ይዞት ያለው ፌዴራሊዝም ነው የሚሉት ውሸት ነው። የህዝቡን ንቃተ ህሊና ተጠቅሞ ነው ፌዴራሊዝም ነው የሚሉት። ጸረ ፌዴራሊዝም ነው እነሱ። የአራዊትም ህግ አይመስለኝም። የሰው ልጅም ህግ አይደለም። የሰው ልጅ በምንም አይነት አምር በፌዴራሊዝም ውስጥ እንደዚህ አይነት በዚህ ፕላኔት ላይ ኤትኒክ ፌዴሬሽን የለም። በፌዴራሊዝም ፎርሙላ ላይ ፌዴራሊዝም በክፍለ ሀገር ብቻ ነው የሚሆነው። ፌዴራሊዝም ፎርሙላ በክፍለ ሀገር ነው። ማንንም ሳይለይ ከፌዴራሊዝም ማለት ብሔር ብሔረሰብ እኩልነት ማለት አይደለም። ይሄ የፌዴራሊዝም ፎርሙላ የፌዴራሊዝም ፕሪንሲፕል አይደለም። በፌዴራሊዝም ፎርሙላ የአንድ ሰው መብት ነው የሚለው ብሔር ብሔረሰብ እኩልነት ሳይሆን ሀገር በክፍለ ሀገር ተከፋፍላ የአንድ ሰው መብት ተከብሮ ሰው ልጅ በማንኛውም ከተማ ይኖር የበርዝ ራይቱ ተከብሮ አንተ ከዚህ ክፍለ ሀገር መጣ፣ አንተ ከጎጃም መጣ፣ አንተ ከጎንደር መጣ፣ አንተ ከወሎ መጣ፣ አንተ ከሲዳሞ መጣ፣ አንተ ከትግራይ መጣ፣ የፈለክበት የኢትዮጵያ ምድር። ኢትዮጵያ አንድ ድንበር ነው ያላት፣ የውጭ ድንበር ማለት ነው። በአንድ ሀገር ላይ አንድ ህጋዊ ድንበር ብቻ ነው የሚኖረው። ይሄ ዓለም አቀፋዊ ህግ ነው። በቻርተር ላይ ተቀመጠ። አንድ ሀገር የውስጥ ድንበር የላት፣ ክልክል ነው፣ ወንጀልም ነው። ወያኔ ግን ፌዴራሊዝም የሚለው በሀገራችን የውስጥ ድንበር የፈጠረ ነው። በ1948 ቻርተር መሰረት ሌላም ሀገር መፍጠር አይቻልም። በዩናይትድ ኔሽን ህግ መሰረት እነሱ አንዳንዴ ኢትዮጵያ እንደ ሀገር ሆና እንድትቀጥል ይላል፣ ህዝብ ለማስፈራራት። ኢትዮጵያ በዓለም ደረጃ አንደኛ ዩናይትድ ኔሽን መስራች፣ ሁለተኛ ካርታዋን ያስመዘገበች ዘ ሊግ ኦፍ ኔሽን እያንዳንዱ ሀገር የራሳቸው ካርታ አስመዝግቡ በተባለ ጊዜ ያስመዘገበ በ1950 ዓመተ ምህረት በኒውዮርክ ላይ በጀነራል አሰምብሊ ላይ ኤርትራንም መልሳ እንደ ፌዴሬሽን አስገብታ ካርታ ያስመዘገበች ሀገር ናት። ያ ካርታ ለማፍረስ እንደገና የዩናይትድ ኔሽን ጀነራል አሰምብሊ ተቀምጦ ሬፈረንደም ህዝቡ አድርጎ ካልሆነ በስተቀር ዛሬ እነዚህ ሶስቱ ወንበዴዎች አገርን ለመገንጠል አገርን ለመሰርተር እንደማይችሉ እያወቁ አገር እንደ አገር እንድትቀጥል ብሎ ዶክተር አብይ ራሱ ሲናገር ነው የምንሰማው። ኢንቲሚዴሽን ነው ይሄ። አገር እንደ አገር ኢትዮጵያ ለመሰለች አገር አሁንም ቢሆን የህግ በላይነት ብቻ ነው ችግራችን። ያ ቀዩ ሁለቱ ቀዩ መስመር ነው ችግራችን። ስለዚህ ህዝቡ አሁን ጅብ ከሄደ ውሻ ጮኸ እንደተባለ ምሁራኖችም ሁሉ ለህዝቡ ለቆ ነበር ህዝቡ እንዲሰቃይ። ግን አሁን ምሁራኖቹ ጅብ ከሄደ ውሻ ጮኸ እንደተባለ አሁንም መሰብሰብ አለባቸው። ህዝቡም አሁን ያለው እድል አንድ ላይ በክልል ሳይሆን በክፍለ ሀገር ስም ተደራጅቶ መነሳት አለበት ነው የምንለው። ምክንያቱም ክልልን ራሱ ይሄ ኦነጋዊ መንግስት በዶክተር አብይ የሚመራው አፍርሶታል። አንቀጽ 49ን አፍርሶታል። ምንድነው ያደረገው? አንቀጽ 49 አዲስ አበባ ህዝብ ብቻ ነው አዲስ አበባን ማስተዳደር የሚችለው፣ አዲስ አበባ ራሱን በራሱ መወሰን የሚችለውን አፍርሶ አንቀጽ 49ን አፍርሶ አዲስ አበባ የኦሮሞ ከተማ ናት ብሏል። አሁን ያ ማለት ህግ ማለት እንደ ሸክላ የሚደረደር ነገር ነው። አንዱን ከውስጥ መዜ ካወጣሁ በሙሉ እንደ ሸክላ መዜ ከስር እንዳወጣሁ በሙሉ ህጉ ይፈርሳል። ስለዚህ የ28 ዓመት የሽግግር ህግ ኦነጋዊ መንግስት በዶክተር አብይ የሚመራ ኦልሬዲ አፍርሶታል። ስለዚህ አሁን ህዝቡ ያለበት የህግ በላይነት አንድ ብሔራዊ አጀንዳ አድርጎ መነሳት ያለበት በክፍለ ሀገሩ ነው ብለን ነው ባለፈውም በኢትዮጵያ ክፍለ ሀገር ህብረት ጥሪ ያደረግነው። ህዝቡ ከአሁን በኋላ ዶክተር አብይ የሚመራ ኦነጋዊ መንግስት ኦልሬዲ አንቀጽ 49ን አፍርሶ አዲስ አበባ የኢትዮጵያ ብሔራዊ ዋና ከተማችን የአንድ ቤተሰብ የኦሮሞ ናት ብሎ የራሳቸውን የሽግግር መንግስት ብሉ ቡክ ስላፈረሰ አሁን ከአሁን በኋላ የኢትዮጵያ ህዝብ ከ1991 ዓመት ባለበት ወደ ጎጃም፣ ወደ ጎንደር፣ ወደ ወሎ፣ ወደ ሸዋ፣ ወደ ሲዳማ፣ ወደ ካባ፣ ወደ አርሲ፣ ባሌ፣ ሀረርጌ፣ ኢልባቦርና ትግራይ ተለውጠ አሁን ጩኸቴን ወደ ብሔራዊ አጀንዳ ብሔራዊ ናሽናል ሬፈረንደም ፎር ኒው ኮንስቲቱሽን ድምፅን አሰማ እያልን ነው ያለ ነው። እና መንገዱም ይሄ ብቻ ነው። አሁን ሆምወርኩ ለህዝብ ነው። አንደኛ ፖለቲካ ድርጅቶችም ኦልሬዲ አውት ኦፍ ጌም ናቸው። ኦልሬዲ ጠቅልሎ አሁን ሶስተኛው ወንበዴ ቡድን ኦነጋዊ ድርጅት አሁን እሱ እንዲቀጥል አድርጎታል። ቲፒኤልኤፍ እና ሻቢያ ከኋላ ሆኖ አሁን ኦነግ እስከሚጠግብ ድረስ ወይም ኦነጋዊ መንግስት አሁን አቋቁሞ አገሪቷን ቢያንስ ለመቶ ዓመት ለማስቀጠል ከፍተኛ ዝግጅት እያደረጉ ናቸው። የአገሪቷ መከላከያ እየተባለ ቢልድ የሚደረገው በአጠቃላይ የኦነግ መከላከያ ነው። በሙሉ በየቀኑ መረጃ እያየን ነው። ሚኒስቴሮች፣ በአጠቃላይ ሹማምንቶች፣ በአጠቃላይ ኦነጋዊ ወይም ኦሮሞ ነክ የሆኑ ሰዎችን ነው እየተመለመለ አገሪቷን እንደገና በሶስተኛ ወንበዴ ቡድን እጅ ለማስገባት ከፍተኛ ርብርብ ቲፒኤልኤፍ ሻቢያ ከኋላ ሆኖ በአጠቃላይ ኦነግ መሀል አዲስ አበባ ሙሉ በሙሉ ተቆጣጥሮ አሁን አገሪቷን በአራቱም ማዕዘን ላይ ወረራ ከፍቶ ለምሳሌ ጌዲዮ ራሱ አንድ ምሳሌ ነው። የጎንደር ህዝባችን 90,000 የተፈናቀለው ራሱ የኦነጋዊ ወረራ ምሳሌ ነው። ጌዲዮ ህዝባችን በኦነጋዊ ወረራ ወይም በኦነግ ወረራ 1.5 ሚሊዮን ጦርነት በሌለ አገር መንግስት አለ በሚባለው አገር ከሶሪያ በላይ ከሲሪያ በላይ ህዝባችን በአራቱም ማዕዘን ተፈናቅሎ በመሀል ዋና ከተማችን ሁሉ እየተፈናቀለ ዛሬ ዓለም አቀፍ ድረሱልኝ ብሎ ህዝቡ መነሳት እና ወደ ህግ በላይነት ጩኸት ማድረግ ብቻ ነው አሁን ያለን እድል። ስለዚህ አገራችን ሲቪል ጦርነት በሌለበት አገር ላይ ሲቪል ጦርነት ባላት ከሲሪያ በላይ 2.4 ሚሊዮን ህዝብ ዲስፕሌስድ ሆኗል፣ ህዝብ ተፈናቅሏል ተብሎ ዓለም ያውቃል። አሁን ይሄ ጥያቄ ለዓለምም የፈጠረ ጉዳይ ነው። ይህንን መሰረት አድርጎ የኢትዮጵያ ህዝብ እየጨረሰን ያለው መጀመሪያ በአሜሪካ መንግስት እርዳታ የሽግግር መንግስት የጨበጠው ሶስቱ የወንበዴ ቡድን ተራ በተራ እየተሸጋገረ ያንን መጽሐፍ እያሸጋገረ ብሉ ቡክ ዛሬ ቢያንስ በሚሊዮን የሚቆጠር ህዝባችን በሞት አልቋል፣ ተሰቃይተዋል፣ ተፈናቅለዋል፣ ተሰደዋል። አገራችን በዓለም ታሪክ ከአገር በዚች ፕላኔት የሰው ልጅ የማይኖርባት አገር ነው ያደረጓት እነዚህ ሶስቱ የወንበዴ ቡድኖች እና አንድ ህዝቡ አሁን ሆምወርኩ በክፍለ ሀገር ተደራጅቶ መነሳት ነው በአንድነት መነሳት ሁለት ዓለም አቀፍ ያለን እኛ በውጭ ያለን ኢትዮጵያ ህዝብ ለዓለም መንግስታት ጩኸታችን አድርገን የኢትዮጵያ ህዝብ አንድ ብሔራዊ አጀንዳ ናሽናል ሬፈረንደም ፎር ኒው ኮንስቲቱሽን የሚል ጩኸት ማሰማት አለብን ነው። በሰላማዊ ሰልፍ እየወጣን ማለት ነው መፍትሄው አንዱ ይገኛል ብለን ምናስበው።
እጅግ በጣም ጥሩ አቶ መኮንን፣ በጣም በሰፊው ነው ያዳሰሱትና አድማጮቻችንም ትምህርት አገኙበት ይመስለኛል። በመሰረቱ ይሄ ወዳን የተሻለን መንገድ ካላዘች አገሪቷ ያው ባለም ውስጥ ከሰማናቸው አገሮች በባሰ ሁኔታ አገሪቷ መስቀልቅሏ እንደሚወጣ ብዙ ተቋሚ ነገሮች አሉ። እስቲ እንግዲህ ይሄንን ሊገፉ የሚችሉ ቅስቀሳዎች ሙራኖቻችንም ይሄንን ሐሳቦቻቸውን በይፋ የመፍትሄ ሐሳቦችን ለህዝቡ ያቀርቡ የህዝብ መነሳሳት መኖር ይኖርበታል እንዳሉት ኦነግ እንግዲህ ተራችን ነው ብለው ተራ በተራ ለምን ያለ ነው ብለው አገይቷን አሁን ያመሷት ነው እንዳሉትም አዲስ አበባም የዙ ጣፈን ተደርሷታል። እስቲ ወደ ሶስተኛው ደግሞ ጥያቄ ልሰደውትና ይሄኛው ምናልባት የህብረሰባችንን አውታሮች ከመነላቸው ውስጥ የሚከተን ይመስለኛል። አገይቷ እንግዲህ የጋሮሽ የሆነው እሴቶቻችን ተቦርብሯል፣ የማህበራዊ ግንኙነቶች እየተወረወሩ ነው፣ በነኦነግ በነወያኔም ሲባክኑሯል አሁንም ቀጥሎበታልና እስቲ ሃይማኖታዊ ተቋሞችን በሚመለከት እርሶ በዚህ በሶሻል ሚዲያ ውስጥ የተለያዩ ጥሪዎችን ሲያቀርቡ ነበርና በህብረተሰባችን ውስጥ ተቋሞች ከመላቸው የሃይማኖት ተቋሞች ይሄንን ድርሻቸው ነው ወጣት አለባት ሶሊዳሪቲ ለዚህ ለሚባለው ለውጥ ህዝቡን የማዳን ሀገር የማትረፍ ስራ መስራት አለባቸው የሚል አንዳንድ ሐሳቦች ሲሰነዝሩ ሰምተናልና እስቲ በዚህ ዙሪያ ላይ የእርሶ የሚገፉት መስመር እንዴት እንደሆነ ላጥቻችን እስቲ ያስረዱልን።
አዎ ይሄ ምንድነው አሁን ያለን እንግዲህ የመጨረሻ ጥይታችን ኢትዮጵያ ሀገራችን የባሰ ስቃይ ወደ ባሰም ደሞ የእርስ በርስ ጦርነት እልቂት ውስጥ ከመግባቱ በፊት ከዛሬ 3 አመት ጀምሮ ይሄ ነገር በኤትኒክ የተከፈለ ሀገር መጨረሻ ላይ እልቂት በእርስ በርስ እልቂት እንደሚጠናቀቅ ያው የታወቀ ነው። ይሄ ምሳሌ ከየት ነው ያገኘ ነው? እኔ እንግዲህ ፓብሊክ ሄልዝ ነው በማስተርስ ደረጃ የሚማረው እና ይሄ በተለይ ጎልቶ ነው ታየኝ ነኝ እና ጎልቶ ስለታየኝ ፌዴራሊዝም ፎርሙላ በመጠቀም ድራፍት ጽፌ ነበር እና ድራፍት ጽፌ ለኢትዮጵያ ህዝብ ዌብሳይት ሰራው እና አስቀምጬ ነበር። ፌዴራሊዝም ማለት በዓለም ላይ አንድ ብቻ ነው፣ ሌላ ፌዴራሊዝም የለም። ስለዚህ በፎርሙላው መሰረት ድራፍት ጽፌ በዌብሳይት ላይ አስቀምጬ ኢትዮጵያ ህዝብ ሆይ የምትፈልገው የህግ በላይነት ሴንትራሊዝም ማለት በማዕከላዊ መንግስት ስልጣን ከታች ማለት፣ ሴንትራሊዝም ማለት ስልጣን ከላይ ወደ ታች ማለት ነው። አንድ ማዕከላዊ ፕሬዝዳንት እስከ መጨረሻ ድረስ ስልጣንን ፍሎ ያደርጋል ማለት ነው። ፌዴራሊዝም ማለት ደግሞ ስልጣን ከታች ወደ ላይ ማለት አንድ ክፍለ ሀገር የራስን በራስ ያስተዳድራል፣ ህዝብ በመረጠው መሪ፣ አውራጃ ራስን በራስ ያስተዳድራል፣ ህዝብ በመረጠው መሪ፣ ወረዳ ራስን በራስ ያስተዳድራል፣ ህዝብ በመረጠው መሪ፣ ገበሬ ማህበር ራስ በራስ ያስተዳድራል፣ ህዝብ በመረጠው መሪ፣ ትልቁ ከተማ ለምሳሌ አዲስ አበባ ራስን በራስ ያስተዳድራል፣ የከተማው ህዝብ በመረጠው መሪ። እነዚህ ክፍለ ሀገራት ዋና ዋና ከተማዎች በሙሉ እስከ ታች ሚኒሲፓሊቲ ድረስ ራስን በራስ በሚለው መሬት ከስልጣን ከታች ወደ ላይ በሚለው ፎርሙላ አስቀመጥኩና ለህዝብ አሳየሁት እና ያንን ህዝብ መላው ዓለም ህዝብ ላይ ሀሳብ ከሰጠ ቮት አድርጉና የትኛ ሲባል ከሁለት ሰው በስተቀር 98% ፌዴራሊዝም ይሻላል እና ሙሉ ድራፍቱ በሱ ይጻፍ የፌዴራሊዝም ፎርሙላ አፍ በሚል ሀሳብ ስለተሰጠ የፌዴራሊዝም ፎርሙላ ጽፌ መጀመሪያ በእንግሊዝኛ ብቻ ጽፌ ለህዝብ ሳቀርብ አሁን በአማርኛ ተርጉምና እንደገና ጻፍ አሉ። ብዙ ሰዎች በዌብሳይት ላይ ኮሜንት ሰጡ። እኔ አማርኛ ሁለተኛ ቋንቋ ስለሆነ ስለማልችል ተባበሩኝ ብዬ ጠየቅ። አንተ መጀመሪያ ፍሬሙን ብቻ ጀስት ፍሬሙን ብቻ ጻፍና እኛ ማርኛውን ኤዲት እናረጋለን የሚል ብዙ ሰዎች ሐሳብ ስለሰጡ በአማርኛ ፍሬሙን ከእንግሊዘኛ ወደ አማርኛ በመተርጎም ስለቃቸው ብዙ ሰዎች ዛሬ እንጃ በመቶ ሺህ የሚቆጠር ምሁራን ተሳተፉበት። አሁን ምንድን ነው የተደረገው? በየአንቀጹ አንድ ባለሙያ በራሳቸው ለምሳሌ ኢኮኖሚክስን በሚመለከት ኢኮኖሚስቶች ኤዲት እንዲያደርጉና እንዲጽፉ፣ ህግን በሚመለከት የህግ ምሁራኖች በአጠቃላይ እንዲረባረቡ፣ በአጠቃላይ ሴቶችን በሚመለከት አዋቂ ሴቶችን በሙሉ በማስገባት እነሱ እንዲረባረቡ፣ ወጣቶችን በሚመለከት ወጣት ሴቶችና ወጣት ወንዶች እንዲካፈሉ በማድረግ በአጠቃላይ 90 አንቀጽ ያለውን የህግ በላይነት ለኢትዮጵያ አዲሱ ተጻፈና ኮምፕሊት ሆኖ አሁን ለህዝብ ቀርቦ ህግ ኢትዮጵያ ተብሎ ይጠራል። ዌብሳይት ተሰርቶለታል እና አሁን ሶሊዳሪቲ ሊመጣልኝ ነው። ምንድነው ይሄንን ህግ ለኢትዮጵያ ህዝብ ሙሉ በሙሉ መመካከር አለበትና አሁን ትልቁ አንደኛ የኢትዮጵያ ኮሚኒቲና የኢትዮጵያ ቤተክርስቲያን አንድ ችግር እንዳለበት ነው የደረስንበት። ችግሩ ምንድን ነው? ይህንን የህግ ድራፍት መላው የኢትዮጵያ ህዝብ መወያየት አለበት፣ መመካከር አለበት። ስለዚህ ወደ ቤተክርስቲያንና ወደ ኮሚኒቲ በምንሄድበት ጊዜ ምንድን ያሉት ይሄ ፖለቲካ ነውና አንደኛ ኮሚኒቲም 501c ከአሜሪካን እርዳታ ግራንት ስለሚገኝ ፖለቲካ ከተቀላቀለ ግራንቱ ሉዝ እናደርግ። ወደ ቤተ ክርስቲያንን በሚናይበት ጊዜ ይሄ ፖለቲካ ስለሆነ መንግስትን በሚመለከት የኢትዮጵያ ክርስቲያንን አይመለከትም ብሎ ብሎክ በማድረግ 90% የኢትዮጵያ ህዝብ ማለት ነው ብሎክ እየተደረገ ያለ። አሁን ምንድን ነው ያገኘ ነው? የኢትዮጵያ ህዝብ በመንግስት ዘዴ ካድሬ ተፈጥሮ ምን ገብቷል ማለት ነው? ቤተ ክርስቲያንና ኮሚኒቲ ውስጥ ገብቶ ተቆልፏል 90% የኢትዮጵያ ህዝብ። ይህንን ያገኘ ነው። ይህንን ካገኘን በኋላ ምንድን ያደረግ ነው? የኢትዮጵያ ህዝብ ቤተ ክርስቲያን አንድ ቁጥር ስለ ሶሊዳሪቲና ስለ ፖለቲካ ለይቶ እንዲያውቅ ነው አሁን ማስተማር ጀመር ነው። ሶሊዳሪቲ ክርስቶስ ኢየሱስ የሰበከው ሶሊዳሪቲ ነው። ቤተ ክርስቲያን ይህን ነው ማወቅ ያለባት። ስለ ፍትህና ስለ አንድነት የሰበከው ክርስቶስ ኢየሱስ ነው። የህግ በላይነትም መጀመሪያ ያቋቋመው እግዚአብሔር አምላክ የሰውን ልጅ ከፈጠረ በኋላ ስለ ህግ ነው። አስር አንቀጽ ህግ ያለው ነው ህግ ጽፎ ሰጠው። ስለዚህ የኢትዮጵያ ህዝብ ይህንን የተጻፈውን የህግ በላይነት አዲሱን እንዲያውቅ ሶሊዳሪቲ አሁን የኢትዮጵያ ኮሚኒቲና በአሁኑ ሰዓት የኢትዮጵያ ቤተ ክርስቲያን በሙሉ ፖለቲካና ሶሊዳሪቲ ለይቶ እንዲያውቁ ስለ ኪንግ ማርቲን ሉተር ምሳሌ ኪንግ ማርቲን ሉተር ቄስ ናቸው፣ ዴዝሞንድ ቱቱ ቄስ ናቸው። ስለዚህ የህግ በላይነት ፍትህ ማለት ሶሊዳሪቲ ነው እንጂ ፖለቲካ አይደለም። ስለዚህ ሶሊዳሪቲውን የኢትዮጵያ ክርስቲያኖች በየቤተ ክርስቲያኑ ወደ ኮሚኒቲ ለውጦ ስለዚህ ህግ በላይነት እንዲማሩና አሁን ብሔራዊ አጀንዳ ብሔራዊ ጥያቄ በኢትዮጵያ ላይ የህግ በላይነት ይሄ ናሽናል ሬፈረንደም ፎር ኒው ኮንስቲትዩሽን እንዲደረግ በየቤተ ክርስቲያኑ ሶሊዳሪቲ እንዲነሳ ነው ጥያቄያችን። ሶሊዳሪቲ ክርስቲያን አንድ ቁጥር ክርስቲያን ስለ ፍትህ ስለ አንድነት መነሳት አለበት። ስለ ህዝብ የሚገደው ክርስቲያንና እስላም ነው። ክርስቲያንና እስላም ሶሊዳሪቲ ማወቅ አለበት። ለአገር የሚገደው ለህዝብ የሚገደው ለቤተ ክርስቲያን መቃጠል ለመስጊድ መጣጠል መሰደድ ይህ ሁሉ ሶሊዳሪቲ የኢትዮጵያ ክርስቲያንና የኢትዮጵያ እስላም ስለማያውቅ መብታቸውን በአንድነት ማስጠበቅ ስለማይችል ስላልቻለ ህዝባችን ትልቁ 90% የኢትዮጵያ ህዝብ አማኝ ነው፣ ክርስቲያንና እስላም ነው። ሶሊዳሪቲና ፖለቲካ ለይቶ እስካላወቀ ድረስ አገራችን አንዱ ትልቁ አደጋ ላይ የወደቀችው እዚህ ላይ ነው። ስለዚህ ፓስተሮችን አሁን እየሰበሰብን ነው። ሶሊዳሪቲ ከፖለቲካው ለዩ፣ ፍትህ መጀመሪያ አንድነትና ፍትህ የአገር ጉዳይ የህዝብ ጉዳይ የሚገደው እስላምና ክርስቲያን ነው። ስለዚህ ማሞችም ፓስተሮችም የህግ በላይነት ጥያቄ ከመላው ከኢትዮጵያ ህዝብ ጋር አንድ ላይ ተነስተን እንድንጮ እንኖ ያዘማር ያለነው
በጣም ጥሩ ለክናው እና መጨረሻም ላይ ያጠቃለውታል እስልምና ምን ተከታዮችንም መለከታል ይሄ እያንዳንዱ የክርስቲና ምን ተከታዮንም ሁሉንም እስልምና ምን ተከታዮችንም የህዝብ መገፋት መበደል መገደል ሊገዳቸው ይገባል ለክናው በዚህ በመነቱ ቦታ ላይ የሚሳተፈው መማናን ወይንም ህዝብ ወይንም ተከታዩ ይሄን ለዚህ ለተገፋ ህዝብ እና መከራ ለሚደርስበት ደራሽ መሆን አለበት በተለያየ መልኩና ጥሩ ጅምር ነው እንግዲህ እስቲ በየቦታው እንዲያስተጋባ ሁላችንም የተቻለን አረጋለን ሌላው ጥያቄ እንግዲህ ሰፋ ያለ ጊዜ ሊወስድ ይችላል አንዱ ትልቁ ነገር ቀደም ሲል በኦነግ ምን ያረገ ነው በአሁን ጊዜ ይቅርታ ስልጣኑን ያዙት ምን ያደረጉ ነው የሚለው ጥያቄ አንስተውታል ዛሬ የኔ ቦታ ነው ሌሎች ኢትዮጵያኖች አይኖሩበትም መጥቶሽ ናቸው እኔ ነኝ ባለቤቱ የሚለው እንትን ጥሪና ተግባር ወይ ምርምጃ እየወሰዱ ያሉት ካገዛዙ ራሱ ከዶክተር አብይም ፈቃድ የተገኘ እንደሚመስል ብዙ ማስረጃዎች አሉ። ደሞ ምንም አገዛዙ ምንም እስካላደረገ ድረስ ተባባሪ ነው ማለት ነው። እና ይሄንን በኢትዮጵያ ህዝብ ታሪክ ውስጥ አንድ ነገር ሸፍት እየተሰርቶ ስለነበረ ያ ሸፍትና ሐሰት ዛሬ ህዝብን ለህዝብ ህልውና ተፈታታኝ ሆናና የኦሮሞዎችን አመጣጥ ወደ ኢትዮጵያ ፈልሶ መግባታቸው በደቡብ ህዝብ ውስጥ የተደረገ ያደረጓቸው ግድያዎች ጭፍጨፋዎች እነዚህ ነገሮች ሁሉ አልተነገሩም ነበር እስከዛ ድረስ እነሱ ግን የዛሬ 10 አመት ሊሆን ይችላል ይሄንን አንድ ሻቢያ ቅጥረኛ ወያኔ ተስፋ ገብረአብ የሚባል አምጥተው የጥላቻ እንቁላል እንዲጥል በኦሮሞዎች ውስጥ አንድ ማያቁትን አፈታሪኩን በልቦለድ ታሪክ ጽፎ ከሰጣቸው ጊዜ ጀምሮ በኢትዮጵያ ውስጥ ከሚገባው በላይ ያንን አምሮ ያለቀሱ በህዝብ ላይ በደል ለማድረስ ተነሳስተዋል እና የቆየውን ታሪክ ለማሳወቅ ለምንድን ምሁራኖቻችን የሰነፉት እናንተን የሚመለከታ ሁሉንም በደቡብ ህዝብ ላይ የተደረገውን ግፍና መከራ ማለት ዘመን በ16ኛው ክፍለ ዘመን ብዙ ነገር ሲነገር ተሰምቷል ግን አንድም ሰው ይሄ ነው ብሎ የጻፈው ነገር የለምና ስለዚህ ይሄም ሁኔታ አይመስልዎትም ወይ ዛሬ መሪን ለቀቀው የኦነግና የና ዶክተር አብይ አገዛዝ በኢትዮጵያ ላይ እኛንን የበላይ እኛንን ባለቤት የሚለው ጥያቄ ከየት መጣ? የነሱ ታሪክ አለ መጻፍ አይመስልዎትም? አመሰግናለሁ መስመሮች ሰው ነው።
አዎ ይሄ ነው አንዱ አሁን ኦነግ በተራው እንዲረከብ ኦነግን አማኖ ቲፒኤልኤፍ እና ሻቢያ እነሱን አሳልፎ የሰጡት ለሚቀጥሉ 100 አመታት ኦነግ እልክ መጀመሪያ በወረራ ሀገራችንን ያዘ ኦሮሞ ሀገራችንን ያዘ በ1935 ላይ ነው በግራኝ መሐመድ ወረራ በዚህ በአዋሽ በኩል ገብቶ አገራችን ሙሉ በሙሉ በወረራ የተቆጣጠሩት 1530 አሁን ይሄ 1530 ላይ ለምሳሌ በየቦታ ለምሳሌ አርሲና ባሌን እንኳን ራሱ ቢኒወስ በአርሲና በባሌ ያለው ህዝብ የሲዳማ የከምባታ የሀዲያ የጉራጌና የአማራ ነው። ይህንን የሚያስረዱ መረጃዎች ምንድናቸው? አንደኛ የአርሲ ማለት የተከበረ ማለት ነው። ቋንቋው ራሱ ኦሮምኛ አንድም ኦሮምኛ ቃል የለውም። በስሞች ሰዎቹ ራሳቸው አርሲና ባሌ ህዝብ ሲዳምኛ ነው ስማቸው ራሱ እስላም ካልሆነ በስተቀር። የቦታ ስሞች ለምሳሌ ሻሸማና፣ ከሻሸማና ብንጀምር ሻሸማና መጀመሪያ የቆረቆሮ አማራ ቤተክርስቲያን ስለሆነ ሻሸ ይሄ በራስ ቆብ ላይ የሚጠመጥሙት ስም ሻሸማና የተባለው ሻሽን የሚቀመጥሙ ሰዎች ለማለት ነው። ሲዳምኛ ነው ቃሉ። ከዛ ቀጥሎ ዶዶላ ነው፣ ጨበጣ ውጊያ ማለት ነው። ከዛ ቀጥሎ ዲንሾ ነው፣ የኒብ ማርባት ህዝቡን የሚያረባበት። ከዛ ቀጥሎ ባለጎባ ነው፣ ባለጎባ ገደላማ መሬት ማለት ነው። ከዛ ቀጥሎ እስከ ጫፍ ድረስ አርባ ጉጉም ይባላል። አርባ ጉጉም ራሱ ሲዳምኛ ነው። እናም ሲዳምኛና ከምባትኛ ሀዲይኛ ቋንቋው አንድ ሆኖ ሳለ አሁን የነሱ ወረራ በ1530 ሲገባ ሀዲያና ከምባታ አባሮ ሸዋ አስገብተውታል። ቋንቋችን ለምን አንድ ሆኖ ሀዲያና ከምባታ ሸዋ ሊሆን ቻለ? አንድ እሱ መረጃ ነው። እንደገና ጉራቤውም ተፈናቅሎ ወደ ሸዋ ገብቷል። ሌላው ደግሞ ሌላ መረጃ አማራም በኔቲቭ መልክ ካምባታው ሀዲያው ሲዳማና ጉራጌው አማራው አንድ ላይ መኖሩን የሚያሳየው መረጃ ባለጎባ ላይ ቤተክርስቲያን አለ። ኦርቶዶክስ ቤተክርስቲያን ከ1530 በፊት የተሰራ ያ ምን ያሳያል? ይሄ ህዝብ እንደ ኔቲቭ ሆኖ ሃርሞኒስሊ ሲኖር መጥቶ ነው እንግዲህ ወረራ የኦሮሞ ወረራ ተጀምሮ የተፈናቀለውና አብሮ መጀመሪያ አማራም እንደነበረ ነው የሚያመላክተው። እና ይሄ በዚህ አይነት ወረራ ነው ተቀጥሎ ዛሬ በየቦታው የኦሮሞ ማኖሪቲ በየክፍለ ሀገሩ የሸዋ ማኖሪቲ፣ የወሎ ማኖሪቲ፣ የጎጃ ማኖሪቲ፣ የከፋ ማኖሪቲ ከፋ እንግዲህ 15 ቋንቋ የሚናገር የከፋ ህዝብ አለ። እዛም ኦሮሞ አለ። የሲዳሞ ማኖሪቲ እነዚህ በየክፍለ ሀገሩ የተበታተኑት የዛን ጊዜ በተነሳ ወረራ ምክንያት ነው። አሁን እነሱ ያንን ሪግሩፕ አድርጎ የአርሲ ማኖሪቲ ኦሬዲ እነሱ ምንድን ያደረጉት ቋንቋ ነው ያስተማሩ። የአርሲ ህዝብ ግን ሲዳማ፣ ከምባታና ሀዲያ አማራው ነው የጉራጌው ነው የአርሲ ህዝብ ግን በሞጋሳና በጉዲፋቻ ቋንቋ ስምሮ ኦሬዲ ሁለቱ ክፍለ ሀገር ባለና አርሲ አስፋፍቶ ስለያዙ እዛ ቋንቋ ተማረ ህዝብ ነው እንጂ ራሱ ህዝቡ ጉራጌው፣ ከምባታው፣ ሀዲያው፣ አማራው፣ ሲዳማ ህዝብ ነው እዛ ያለው። እና ይህንን በአጠቃላይ አሁን የቋንቋን መሰረት አድርጎ ህዝቡን ከየቦታ ሪግሩፕ እያደረጉ አንደኛ ዋና ከተማቸው አዲስ አበባ ለማድረግ፣ ሁለተኛ ኦሮሚያ የምትባል አገር በኢትዮጵያ ላይ ለመፍጠርና ኢትዮጵያ የምትባል አገር ኦልሞስት እንድትጠፋ ለማድረግ ነው ያወጡት ፕላን። አሁን ኦሮሚያ ለማድረግ አሁን የሳሉት ኦሮሚያ የምትባል አገር ለመፍጠር የሳሉት ካርታ የሸዋ ክፍለ ሀገር፣ የወሎ ክፍለ ሀገር፣ የሲዳሞ ክፍለ ሀገር፣ የከፋ ክፍለ ሀገር፣ የጋምጎፋ ክፍለ ሀገር እና የሶማሊያ ኦጋዴንን ሀረርጌን ጨምሮ በአጠቃላይ እስከ አርጌሳ ድረስ በቀጥታ እስከ ከቻሉ አሁን ሶማሌንም እየጨፈጨፉ ናቸው። በዛ አርጎ ህንድ ውቅያኖስ አክሰስ ለማግኘት ያወጡ ፕላን ካርታቸውን አይቻለሁ። ሶማሌንም እየጨፈጨፉ ናቸው። በዚህ በደቡብ በኩል አሁን ለምሳሌ ኦጋዴንን ለምሳሌ ማን ነው በደቡብ በኩል ጌዲዮ አውራጃ ከስድስቱ አውራጃዎች የሲዳሞ ክፍለ ሀገር አውራጃዎች ጌዲዮና ጀምጀም አውራጃዎች ናቸው። የኦሮሞ ቤተሰብ ያለው ጉጂ የሚባለው በጀምጀም ነው። የጌዲዮ ህዝብ ድሮ ደራሳ የሚባለው ወደ ጌዲዮ የተለወጠው ጌዲዮ ሙሉ ነው። ዋና ከተማቸው ይርጋ ጨፌ፣ ፍስሐ ገነት፣ ወናጎ እና ዲላ እነዚህ የጌዲዮ ህዝብ ከተማዎች ናቸው። አሁን ዛሬ ያደረጉት ምንድን ነው? እነለማ መገርሳ 1.5 ሚሊዮን የጌዲዮን ህዝብ በወረራ በማፈናቀል በአጠቃላይ ከተሞቻቸውን በመያዝ ፍስሐ ገነትን ሙሉ በሙሉ በመያዝ ይርጋ ጨፌን ሙሉ በሙሉ በመያዝ ወናጎን ሙሉ በሙሉ በመያዝ እስከ ዲላ እስከ ጫፍ ድረስ አምጥቶ በወረራ ከብቶ ኦነግ እና እነለማ በእነለማ የሚመራው ኦነጋዊ መንግስት ሊበለው ዶክተር አብይ የሚመራው ኦዴፓ ነው ምናምን ሆነዋል አሁን። እና እነሱ መጀመሪያ ኦልሬዲ በደቡብ እያዘጋጁ ናቸው። 1.5 ሚሊዮን ህዝቡ ኦልሬዲ ዲስፕሌስ ሆኖ ከተሞቻቸውን በሙሉ ይርጋ ጨፌን፣ ፍስሐ ገነት፣ ወናጎ እስከ ዲላ ጫፌ ኦሮሚያ ብሎ ሰይሞታል። አሁን ኦልሬዲ ጫፌ ኦሮሚያ ብሎ ከጀምጀም መጥቶ ኦሮሞ ኦልሬዲ የጌዲዮንን አውራጃ ሙሉ ለሙሉ ተቆጣጥሯል። አሁን የቀራቸው የሲዳማን ህዝብ ለማታለል ጀምሮ እኔ መልእክት እየላክ ነው ለሲዳማ ህዝብ እንዳይታለል። አሁን ኦልሬዲ ሙሉ ሳምንት ይሆነናል። የሲዳማም ህዝብ በየጉድማለው ጉባኤ እንዲያደርግ ተነግሯቸዋል። ኦነግ የሰራው ሸፍት ምንድን ነው? በሲዳማና በዚህ በአርሲ መካከል ያለው ድንበር ቶጋ ጋራ የሚባለው ላይ 30,000 ድብቅ ጦር የኦነግ ጦር በማዘጋጀት በዚህ በኮኮሳ በኩል በታች በጮሌ በዛ አርጎ በላይ ደግሞ ሲዳማን በዛም ከቦ ለመያዝ 40,000 የኦነግ ጦርን በማስቀመጥ የሲዳማን ህዝብ እናንተ ክልል ጠይቁ ክልል ከጠየቃችሁ እኛ እንረዳቸዋለን። እኛና እናንተ ኩሽ ህዝብ ነን። ሌላው የቀረው ሰመቲክ በሙሉ እናባራለን። አንድ ላይ ተባብረን ኦሮሞና ሲዳማ ህዝብ አንድ ላይ ሆነን በአንድ መንግስት እንኖራለን ብሎ በማታለል ህዝቡ ለመሪዎች ገንዘብ በመስጠት አንዱ መረጃ ከዛሬ 5 ቀን በፊት ጀዋር ለአንዱ መሪ 250,000 ገንዘብ ሰጥቶ ነው ተመለሰው። ከዛሬ አንድ 7 ዘወ 8 ቀን ውስጥ ነው ያ መረጃ ደረሰኝና በዛ አመት ያታለሉ ለወልድ አማኑኤል ዱባለ ሀውልት ላይ ዲማ ነገውና ለእንጮለታ የኦነግ መሪዎች በሙሉ ሄዶ አበባ በማስቀመጥ ሲዳማ ነጥሎ ከደቡብ ክልል በማውጣትና ሲዳማን እንደ ጌዲዮ ከመጡ በኋላ አዋሳ ከተማንም እነሱ ለመቆጣጠር እየተዘጋጁ ያሉ ነው የደረስንባቸው። አሁን የሲዳማ ህዝብ ከፍተኛ ዝግጅት ኦርነት ኦነጋዊ መንግስት ከከፈተ ቢያንስ እስከ 5 ሚሊዮን የሚደርስ የሲዳማ ህዝብ ለጦርነት እንዲዘጋጅ እየነገር ነው ያለ ነው። እና አሁን ምንድነው እጅ ለእጅ እንዲያዝ እየነገር ነው ያለ ነው። የሲዳሞ ክፍለ ሀገር፣ የጋምጎፋ ክፍለ ሀገር፣ የከፋ ክፍለ ሀገር እጅ ለእጅ እንዲያዝ፣ እንደገና ሸዋ ውስጥ ያለው ደግሞ ከምባታው፣ ሀዲያው፣ ጉራጌው፣ ስልጤው 7 ቤት አማራ በአጠቃላይ በአዲስ አበባ ህዝብ ዙሪያ ወረራ ኦነጋዊ መንግስት ወረራ ለአዲስ አበባ ህዝብ ከተፈጠ በተለይ ሱሉልታ ማፍረስ አሁን ከጀመሩ መላው የሸዋ ህዝብ እንደገና መላው የአዲስ አበባ ህዝብ ተባብሮ ይህንን የኦነጋዊ መንግስት ማንበርከክ መቻል አለበት። የቀረውም የኢትዮጵያ ህዝብ በአጠቃላይ በክፍለ ሀገር ተሰልፎ ተነስቶ መጀመሪያ ይህ ኦነጋዊ መንግስት በማንበርከክ የህግ በላይነት በአስቸኳይ ቦታ አድርጎ በህጉ መሰረት መንግስት እንዲፈጠር አሁን ጩኸት እያደረግን ያለ ነው። እኛም በውጭ ያለን የዓለምን መንግስታት ማስተባበር አለብን ብለን በኢትዮጵያ ሶሊዳሪቲ ደግሞ በማስነሳት በዚህ ሰልፍ ላይ ነው አሁን መስመር ላይ ነው ያለ ነው።
እጅግ በጣም ጥሩ አመሰግናለሁ። እስቲ ሰዓታችንም የተቃረብን ነው። እጅግ ውስብስብ የሆነና የኢትዮጵያ ከፋ ሁኔታ ላይ እንዳለች የሚያሳይ ነው። እነ ዶክተር አብይ እንግዲህ ይሄንን ያዳመጡ የህዝብን ባና ለቅሶ የህዝብ መፈናቀል እየሰሙ ይሄን ያህል ተስፈን አቁላል 2.8 2.5 3 ያሉ ለመና ከሚያካሄዱበት ምክንያት ያልገባቸው እነሱም ራሳቸው ለሰው በሎች ተላላኪ ሆኖ እንደሚሰሩ የሚያሳይ መስለኛል። እና እስቲ እንግዲህ አሁን ወደ ማጣቀለያው እንሄድና እስቲ ማጣቀለያ ሐሳብ የሚሰጡን ካለ በሌላም ጊዜ እንመለስበታል። ይሄ ያነሱ አሁን በመጨረሻ ላይ ያነሱ ጥያቄ ለወደፊቱ ሰፊው ይት መደረግ ያለበት ነው። ሌሎችንም ይሄ ጉዳይ የሚያሳስባቸው ይሄንን የታሪክ ምሁራኖች ሆኑትን በማቅረብ ምንዋይ መስለኛል። ሌላም እንግዲህ እናንተን በርቱ ነው እነተኝነት ኢትዮጵያዊነት ለዛች ሀገር ደግሞ ሁሉናና ለወደፊት ቀጣይነት የግዴታ ህዝቡ መንቀሳቀስ አለበት። ጥሪያችሁ ትክክል ነው። እኛም እናስተጋባው ነገር ካለ መልእክታችሁን ለማዳመጥ ዝግጁን ለማሰማት ለመልእክቱ እንዲተላለፍ ለማድረግ እናረጋለን። እስቲ ግን መጨረሻ አጥር ያለ ማጠቃለያ ሰሚሰጡን ከሆነ ለመስመሩ ለርሶ ልስጥና በዙ እንሰናበታለን። አመሰግናለሁ።
ቴንክ ዩ ዋናው የኔ መልእክት መጨረሻ ቁልፍ መልእክት ምንድነው? በአስቸኳይ ኢትዮጵያ ላይ በኢትዮጵያ ህዝብ የተጻፈ በኢትዮጵያ ህዝብ የጸደቀ በኢትዮጵያ ህዝብ ራቲፋይ የሆነ በኢትዮጵያ ህዝብ የተመረቀ የህግ በላይነት አሁን ናሽናል ሬፈረንደም ፎር ኒው ኮንስቲቱሽን መደረግ አለበት። እሱ አንዱ ብሔራዊ አጀንዳችን ይሄ ምሳሌ በመላው በኢትዮጵያ ህዝብ የተሳተፈ ህገ ኢትዮጵያ የሚባል ድራፍት ተጽፎ ለህዝብ ቀርቦ ከፍተኛ ተቀባይነት ያገኘ የህግ ፌዴራሊዝም ነው። አሜሪካ በ27 አንቀጽ ነው የተነሳው። ፌዴራሊዝም ሁለት የለም ዓለም ላይ ፎርሙላው አንድ ነው። እኛ አሁን የኢትዮጵያ ህዝብ ጥያቄ እየጨመረ 90 አንቀጽ ያለው ፌዴራሊዝም ተጽፎ አልቋል። ፌዴራሊዝም ማለት ራስን በራስ ማስተዳደር ማለት ነው። ፌዴራሊዝም ማለት በፌዴራል መንግስትና በክፍለ ሀገር መንግስት ማለት በፌዴራል አስተዳደርና በክፍለ ሀገር አስተዳደር ለሁለት ይከፈላል። ክፍለ ሀገራት ራሳቸው በራሳቸው እያስተዳድራሉ ማለት ነው። የክፍለ ሀገር መሪ ህዝብ ይመርጣል። የአውራጃ መሪ ህዝብ ይመርጣል። የወረዳ መሪ ህዝብ ይመርጣል። የገበሬ ማህበር ህዝብ ይመርጣል። የከተማ እያንዳንዱ ከተሞቻቸው ራሳቸው ይመርጣሉና ያ ህግ ተጽቦ አልቆ ለህዝቡ ቀርቧል። ይሄንን ሞት ለማረግ ሁሉም ድምጻችን ሞት ማረግ አለብን። ለምን የኢትዮጵያ ህዝብ እንዳይሸወድ ነው። መጀመሪያ ህግ ሞት ሳይደረግ መንግስት አይወለድም። ከፈረቱ ጋሪ ማስቀደም ነው ያተደረገው። መንግስት የሚወለደው መጀመሪያ የህግ ባለነ ሞት ይደረግ ነው። ከዛ በኋላስ መንግስት በዛ ሰነድ መሰረት ዋን ማን ዋን ቮት መሰረት መንግስት አወዳድረን ምን ይቀጥረው ከዛ በኋላ ነው። ለ2020 ኢሌክሽን ዋን ማን ዋን ቮት ለማድረግ አሁን አደራ ምለው ምንድነው የኢትዮጵያ ህዝብ በቂ ፌደራሊዝም የተጽፎ ያለቀ ህግ በጃችሁ ስላለ አንደኛ ethioprovinces.org ዌብሳይቱንም ገብታችሁ እዩ። በመጻፍም ተጽፎ እየወጣ ነው። በዛ መሰረት ባስቸኳይ መንግስት ለመፍጠር ስለሚያስፈልገን ህጉ ቦት መደረግ አለበት። አሁን ባስቸኳይ ህጉ ለናሽናል ሬፈረንደም እንዲቀርብ መላው የኢትዮጵያ ህዝብ፣ መላው የአዲስ አበባ ህዝብ፣ መላው በውጭ ሀገር ያለው ህዝብ ጥያቄያችን መጀመሪያ የህግ በላይነት ናሽናል ሬፈረንደም እናድርግና ከዛ በኋላ መንግስት እንፍጠር አገራችን ኢትዮጵያና ህዝባችንን እናድናለን ካል መጀመሪያ ናሽናል ሬፈረንደም ፎር ኒው ኮንስቲቱሽን ይደረግ። ከዛ ቀጥሎ ዋን ማን ዋን ቮት መሰረት ለ2020 ኢሌክሽን እንውጣ። አሁን ጦርነቱ በአገሪቷ ላይ ሲቪል ዎር ሳይነሳ መጀመሪያ ብሔራዊ የህግ በላይነት ምርጫ እናድርግ። ጥያቄያችን አዲስ አበባ ህዝብ ይህንን አውቆ ሰምቶ ሼር አድርጎ ይደግፈን። በየክፍለ ሀገሩ ህዝቡ ይደራጅ። ካሁን በኋላ ወያኔ ማለት አሁን ኦንጋዊ መንግስት ህዝቡን በክልል መምራቱን እንደማይችልና ራሱ ህጉን ስላፈረሰ ህዝቡ አንድ በአንድ በየወረዳው በየአውራጃ በየክፍለ ሀገሩ ተደራጅቶ አሁን ብሔራዊ የህግ በላይነት ምርጫ የኢትዮጵያ ህግ ኢትዮጵያ የምትባል ኦልሬዲ ድራፍቱ ተጽፏል። ሁላችሁን ለማግኘት ሞክሩ። በመጣ መልክም ይቀርባል። በዌብሳይትም ላይ አለ። በዚህ ቮት እናርግ ነው አደራ ጥሬ። ምንድነው ለህግ ኢትዮጵያ መጀመሪያ ቮት እናርግ። ህግ በሙራን ተሰብስቦ ምናምን ጅን የሚባል አይደለም። ህግ አንድ ፎርሙላ ብቻ ነው። ፌዴራሊዝም ሴንትራሊዝምን ኦልሬዲ ተጥሏል። አንድ ፌዴራሊዝም ፎርሙላ ነው ያለው። ያንን ፎርሙላ ላይ ቮት አርጉ። ራስን በራስ እና ሰዳታ በሰላም እንኖራለን። ለልጆቻችንና ለእኛና ለልጆቻችን ለልጅ ልጆቻችን እረፍት። ፈረንጆች ትራንኳሊቲ ይላሉ። እዛ እንግባ ካላችሁ ህጉ በአስቸኳይ ቮት ተደርጎ መንግስት እንፍጠር ነው የኔ አመልክ።
በጣም ጥሩ አቶ መኮንን፣ ጅግጅ በጣም ደስ የሚል መግለጫ ነው የሰጡን። ስጋቶንም እንጋራለን። ኢትዮጵያ ያለችበት ሁኔታ በኢትዮጵያ ሬዲዮም ቀርበው በሶሻል በንትን በዚህ በሚዲያውም ላይ ethioprovinces.com ላይ በሚያረጋቸው መቀስቀሻና ማነጋቂያ እንትኖቹን በረታታለን። ደጋፊዎቹን ለወደፊቱም እንግዲህ በሌላም ጥያቄ እንመለስበታለን። ለዛሬ ለሰጡን እንትን አስተያየትና በጣም ጥልቅ የሆነ ትምህርታዊ ማብራሪያ በአድማጮቻችን በኢትዮጵያ ነት ሬዲዮ ዝግጅት ክፍልና በራሴ ስም እያመሰገንኩ ብዙ እንሰናበታለን። ጤና ይስጥልኝ ጌታዬ።
እግዚአብሔር ይስጥልኝ። እግዚአብሔር ይባርክ። ለአንተም እጅግ ከፍ ያለ ምስጋናዬን አቀርባለሁ። ድምፅ ለሌለው ለኢትዮጵያ ሕዝብ ድምፅ እንዲሰማ ስለረዳህን ይህ ትልቅ እርዳታ ነው። ሌሎች ሚዲያዎችን በዚህ እንዲረባረቡ እንዲረዱን እንለምናለን። ምክንያቱም ሁላችን ተባብረን ነው ከዚህ ገደል ከዚህ መቀመቅ መውጣት የምንችለው። የ28 ዓመት የሽግግር መንግስት እየገዛ ነው ያለው። ያ ብሉ ቡክ አስር ወር ማለፍ የሌለበት ነው። በዓለም አቀፍ ህግ ደረጃ ከአስር ወር ማለፍ የሌለበት ነው። 28 ዓመት ገዝቶ እንደገና ለመቶ ዓመት እንዲቀጥል አሁን ሶስተኛ ወንበዴ ቡድን ተረክቦታል ኦነጋዊ መንግስት። እና አደራ ለዚህ ህዝብ ይሄ ድምፅ እንዲደር ይሄ እርዳታ ስላደረግ እግዚአብሔር አምላክ ይባርክ፣ ቤተሰብ ይባርክ። ቴንኪዩ ላለው ተቆላ
ተናስልን ሁላችን ተናስልን።
Me saco ni se cae, se me cae.
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የመጋቢት 10 ቀን 2011 ዓ.ም ወይንም የማርች 17 2019 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔ ሞርቁ ሞላ ነበር። ደህና ቆዩልን ይላል እንሰናበታለን። ድል ለኢትዮጵያ ሕዝብ።
I'm not a soul, she's not a soul.